በምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ዛሬም የእግዚአብሔር ምሕረትና ቸርነት በስተአልን ኖ ከዙፋኑ ፊት ተገኝተናል። በእያላችሁ በስፍራውናችሁ ይህንን የራዲዮ መልእክት የምታዳምጡትን ወገኖች ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንደምን አመሻችሁ እንላለን። እግዚአብሔር ይመስገን። የናንተን ድምጽ ባንሰማ ሆነ እንጂ እንደወትሮ ሁሉ ለሰላምታችን አጸፈታውን ሰዓት መልሱ እንደማትቀሩ ባለሙሉ ተስፋው ነኝ። ልጆች እንደምን አመሻችሁ። ወንድሞችና እህቶች እንደምን አመሻችሁ። እናቶችና አባቶች እናንተስ እንደምን አመሻችሁ። ይህ የዘወትር ሰላምታችን ነው። እግዚአብሔር ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችንን እንቀጥላለን ማለት ነው። እስቲ ለረዳን ጌታ ለደገፈን ጌታ ይህንን ምስጋና ዝማሬ ብንሰዋለትስ።
አቤቱ አምላኬ ያመልክሃለ ታማኝነት ዘምረዋለ ምሕረትና እውነት ከፍ ብሏልና። አቤቱ ተባረክ ክብር በምስጋና አምላኬ ተባረክ ክብር በምስጋና። አቤቱ አምላኬ
እግዚአብሔር ለዘላለም ይክበር ይመስገን። አምልኳችን ውዳሴያችን ለኢየሱስ ክርስቶስ ለመዳን ያለም ብቻ ነው። እንጸልይ። እግዚአብሔር አምላካችን፣ እግዚአብሔር መዳኒታችንና ጠባቂያችን፣ እግዚአብሔር ታዳጊያችን፣ ስለዚህች ቀን እጅግ አድርገን እናመሰግንሃለን። ከማለዳ እስከዚህች ሰዓት ድረስ ደግሞ የጠበከን ከክፉም የሰወርከን እግዚአብሔር አንተ ነህና እጅግ አድርገን እናመሰግንሃለን። ከቁጥር ሳታጎለን በፊትህ እግዚአብሔር ወይ እንድንመላለስ ጸጋህን አብዝተህልን ስንደክም ስንወድቅ ስናሳዝንህ ሁሉ እግዚአብሔር ወይ ምሕረትህ በስቶልን ነው። ወደ ቃልህ ማድ ደግሞ አድርሰህናልና እናመሰግንሃለን። ስለዚህ ቃልህ ጌታ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ጌታ ሆይ በዚህ በሰማነው ቃልህ ደግሞ ፍሬ ማፍራት እንድንችል 30ና 60 100 ፍሬ አፍርተን በቤትህ ውስጥ እግዚአብሔር ሆይ ለሌሎች በረከት መሆን የምንችልበትን ጉልበት እንድትሰጠን እንጸልያለን። ጌታ እግዚአብሔር አምላካችን ሆይ በዘመናት ሁሉ ውስጥ አልጣልከንም። ከፍቅር አንቀልባህም ደግሞ ወርውረ እነሆ እግዚአብሔር ሆይ አላቃችሁም አላልከንም። ሁሌም ጎያ ይሞቀናል። ሁሌም ፍቅር እግዚአብሔር ያሳድገናል። በደከምንበት በዛልንበት በነገሮች ሁሉ እግዚአብሔር እጅህን ዘርግተ ደግሞ ስለጠበከንና ስላሳደከን ስለተንከባከብከን እናመሰግናሃለን። እንደሰማነው ሁሉ ለአንተ ቃል ታዛዦች ሆነን ደግሞ በጎ ፈቃድህን ማገልገል የምንችልበትን ጉልበት ስጠን። አሁንም በዚህን ሰዓት ከቃልህ ማድስ እንማርሳለ አስተማሪውን መንፈስ ቅዱስ ልከ ደግሞ ተናገረን በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። ክብሯን አድማጮቼ ከኢሳይያስ ምዕራፍ 41 የእግዚአብሔር ብርቱነትና የሰው ደካማነት ሲነጻጸር እንዲሁም ከምዕራፍ 42 ደግሞ ኢየሱስ የእግዚአብሔር ባሪያ ወይም አገልጋይ ስለመሆኑ አለፍ ብሎም በጣዖት አምልኮ ላይ የቀረበ ስላቅ ወይም ፌዝ እስራኤል እንደ እግዚአብሔር አገልጋይ ሆና መቅረቧን አንድ በአንድ መመልከታችን የሚታወስ ነው። ዛሬ ደግሞ ከምዕራፍ 43 እና ምዕራፍ 44 አብያት ሳባ አድርገን የምንመለከተው እግዚአብሔር እስራኤልን መፍጠሩና ማዳኑ ፈጠን በሉ እግዚአብሔር እስራኤልን መፍጠሩና ማዳኑ መንፈሱን ማፍሰሱና ጣዖት አምልኮ ላይ የተቃጣ ውግዘት መንፈሱን ማፍሰሱና ጣዖት አምልኮ ላይ የተቃጣ ውግዘት የሚሉት የምዕራፍ 43 እና የምዕራፍ 44 አብይ ሐሳብ ናቸው ማለት ነው። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና በማስቀደም ኢሳይያስ ምዕራፍ 43 ቁጥር 1 አውጡ። ወዳጆች ይህ የቅዱሳት መጻሕፍት ክፍል በተለይም ደግሞ ይሄኛው ምዕራፍ 43 እግዚአብሔር ከእስራኤል ጋር ያለውን ጉዳይ ገና ለመፈጸሙን ያመለክታል። እግዚአብሔር ከእስራኤል ጋር ምንም ጉዳይ የለውም ማለት ከዓለም አመን ተለይቶ አይታይም። ከአዲስ ኪዳን እንደምንመለከተው ጳውሎስ እግዚአብሔር ሕዝቡን ጣላቸውን ብሎ ከጠየቀ በኋላ በፍጹም እግዚአብሔር ሕዝቡን አልጣላቸውም በማለት ይመልሳል። እስቲ ቁጥር 1 ንኝ። አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሠራ እግዚአብሔር እንዲህ ይላል፣ ተበጅቼ ያለውና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ ይላል። እግዚአብሔር በቀጥታ እየተናገረ ያለው ለእስራኤል ነው። ሆን ብለን ካልሆነ በቀር ይህን ማስተባበል አይቻልም። የርሱ ፍጡር ስለመሆናቸው ሲናገር የፈጠረ ሲል ይናገራል። በቁጥር 1 ውስጥ ማለት ነው። እግዚአብሔር ሰውን ከምድር አፈር አበጀው መንፈሱንም እፍ አለበት፣ ሰውም ሕይወት ያለው ፍጡር ሆነ። ውሎ አድሮ ደግሞ የሰው ልጅ በእግዚአብሔር ላይ አመጸ። ስለዚህም እግዚአብሔር በክርስቶስ ከሚታመኑት የራሱን ሕዝብ አደረገ። በያዕቆብ አማካይነት እግዚአብሔር የእስራኤልን ሕዝብ አስገኘ። ልብ በሉ፣ በያዕቆብ አማካይነት እግዚአብሔር የእስራኤልን ሕዝብ አስገኘ። በኋላም ከነበሩበት የግብፅ ባርነት አዳናቸው፣ ተበዣቸው። ፈጣሪያቸው እርሱ ነው፣ የተበዣቸውም እርሱ ራሱ ነው። ቁጥር 2 እንዲህ ይላል፣ በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥሙህም፣ በሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። ይህ ቃል በተለይ እስራኤልን የሚመለከት እንደሆነ ካለፈ ታሪክ በመነሳት መመልከት ይቻላል። የቀይ ባህርን በኋላም ዮርዳኖስን ባቋረጡ ጊዜ እግዚአብሔር ሕዝቡን አድኗል። ከዚህም በተረፈ በዘመናት ሁሉ የሚኖሩ የእግዚአብሔርን ልጆች የሚመለከት መንፈሳዊ ትርጉምም አለው። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ ይላል ይህ ክፍል። በእንዲህ አይነት ሁኔታ ውስጥ ስንሆን በጣም ግራ እንጋባለን። ይሁን እንጂ እግዚአብሔር አያሰጥሙህም ማለቱን መዘንጋት የለብንም። እናንተም ወገኖቼ በተለያየ የኑሮ ጣውረድ ውስጥ ገብታችሁ በጥልቁሃ ውስጥ ታልፉ ይሆናል። በጥልቁሃ ውስጥም ደግሞ ስትታልፉ እግዚአብሔር አትሰጥሙም ሲል ይናገራችኋል። መፍራት መደንገጥ የለባችሁም። ኢየሱስ ክርስቶስ ከዚያ ከኑሮ መከራ ወይንም ደግሞ ምስቅልቅል ካለ ከጥልቁሃ ጉዳዮች ውስጥ ትገቡ ይሆናል። እግዚአብሔር ያን ጊዜ እጃችሁን ይዞ ይታደጋችኋል። እግዚአብሔር ያን ጊዜ እጃችሁን ይዞ ልጆቼ ብሎ ያሳልፋችኋል። በርሱ ታመኑ፣ አትናወጡ። አዎ ወገኖቼ፣ እግዚአብሔር አያሰጥሙህም ማለቱን ፈጽሞ መዘንጋት የለብንም። ምናልባት ግራ የተጋባችሁበት ብዙ ነገሮች በዚህ ሰዓት ሊኖሩ ይችላሉ። ስለ ነገና ስለ ተነጎዲያ፣ ስለሚመጣው ሳምንት ወይም ስለሚመጣው ወር ወይም ደግሞ ስለሚቀጥለው ጊዜ ኑሯችሁና እርምጃችሁ ምናልባት ተናውጣችሁ ሊሆን ይችላል። ኢየሱስ ክርስቶስ ግን እጃችሁን ሊይዝ ባጠገባችሁ ነው ያለውና ደስ ይበላችሁ። እርሱ ያድነናል፣ ይታደገናል። ቁጥር 3ን ተመልከቱ። እኔ የእስራኤል ቅዱስ አምላክ እግዚአብሔር መዳኒትህ ነኝ። ግብጽን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ ይላል። እንዲህ ሲል ለደህንነት ሌላ አማራጭ ለማቅረብ በማሰብ አይደለም። ታዲያ ግብጽንና ኢትዮጵያን ለእስራኤል ቤዛ አድርጎ የሚሰጠው እንዴት ነው ብላችሁ ጥያቄ ታቀርቡ ይሆናል። መልሱ ቀላል ነው። እንዲህ ሲል ግብጽና ኢትዮጵያ አንተን እንዲቀጡ ፈቅጄላቸው ነበር። ያደረጉብህን ሁሉ በመፍቀድ አሳልፌ የሰጠኋቸው እኔ ነኝ። ይሁን እንጂ በእነርሱ ላይ የምፈርድበት ወቅት ይመጣል ማለቱ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ኃጥ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። አንዳንድ ጊዜ ጠላት በመንገዳችን ላይ ጣልቃ እንዲገባና አንዳንድ ችግሮችንም እንዲያደርስብን እግዚአብሔር ለምን እንደሚፈቅድ ጠይቀን እናውቃለንን? እግዚአብሔር እንዲያው በወንበሩ ላይ በስፍራውም የለም ብለን የምንማረርበት ጊዜስ የለምን? አዎ፣ እንደ ክርስትና እምነታችን ምናልባት አንዳንድ ጊዜ ምላሳችን ሳት አድርጎ እግዚአብሔር ላይ የምናጉረመርምበት ጊዜ አለ። ይህን ጥቅስ ደጋግማችሁ አንብቡ። ኃጥ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ይህን የሚያደርገው እግዚአብሔር አምላካችን እርሱ ወደሚፈልገው መስመር ሊያስገባንና በመንፈሳዊ ሕይወታችንም እንድናድግ ነው። ለእኛ መዳን ለእኛ ቤዛ ምክንያት እንዲሆንም ነው። ምሳሌ 11 ቁጥር 8 ጻድቅ ከጭንቀት ይድናል፣ ኃጥእም በርሱ ፈንታ ይመጣል ይላል። ወገኖቼ፣ እውነቱን ለመናገርና ለመመስከር በእኔ ላይ አንዳንድ ሰዎች ተገቢ ያልሆነ ነገር ከዚህ ቀደም አድርገውብኛል። በድለውኛልም ጎድተውኛልም። ስለዚህም ጉዳይ ለጌታ ነግሬዋለሁ። በመጀመሪያ በሁኔታው ሳዝንና ሳማርር ነበር። በኋላ ግን እነዚህ ሰዎች ይህን ሁሉ በሕይወቴ እንዲያደርሱ የፈቀደላቸው እግዚአብሔር መሆኑን ተረድቻለሁ። ከሕይወቴ አንዳንድ ነገሮችን ለማስተካከል እግዚአብሔር እንደፈቀደላቸው ወይም ደግሞ እንዳደረገም አውቄያለሁ። እግዚአብሔር ይመስገን ወገኖቼ፣ በደረሰብኝ ችግር ተጠቅሞ ሕይወቴን እግዚአብሔር አስተካክሎታል። እናንተም በዚህች ምሽት ይህንን ከመንፈስ ቅዱስ እንድትማሩ ፈልጋለሁ። እግዚአብሔር በሕይወታችሁ አንድን ችግር አንድን መከራን ሲያሳልፍ እንድታድጉ፣ እንድትጠረቡ፣ እንድትስተካከሉ የእምነት ቁርጭምጭሚቶቻችሁ ጸንተው እንዲቆሙና ጸጥ ብላችሁ እግዚአብሔርን ተመልከቱ። መድኃኔዓለም እጁን ይዘረጋላችኋል። ሌላ አዲስን ታሪክ በሕይወታችሁ ውስጥ እግዚአብሔር እንዲከሰት ያደርጋል። ስሙ ይክበር ይመስገን። ቁጥር 4 በዐይኔ ፊት የከበርክና የተመሰገንክ ነህና እኔም ወድጄሃለሁና ስለዚህ ሰዎችን ለአንተ አሕዛብንም ለነፍስህ እሰጣለሁ ይላል። እግዚአብሔር እስራኤልን ምን ያክል እንደሚወዳት መገመት አይቻልም። እያንዳንዳችን ምን ያህል ለእግዚአብሔር የከበርን እንደሆነም ማሰብ አንችልም። ቁጥር 5 ቁጥር 6ና 7ን ደግሞ አለፍ ብለን እንመልከት። እኔ ካንተ ጋር ነኝና አትፍራ፣ ዘርህንም ከምስራቅ አመጣዋለሁ ከምዕራብም ሰበስባለሁ። ሰሜንን መልሰ አምጣ ደቡብንም አትከልክል። ወንዶች ልጆችን ከሩቅ ሴቶች ልጆችንም ከምድር ዳርቻ በስሜ የተጠራውን ለክብሬ የፈጠርኩትን የሰራሁትንና ያደረኩትን ሁሉ አምጣለዋለሁ ይላል። በግልጽና በማያሻማ ቋንቋ ወገኖቼ እስራኤልን እንደገና እንደሚሰበስብ እግዚአብሔር አስረግጦ ይናገራል። ትንቢተ ኤርምያስ ምዕራፍ 31 ቁጥር 10 ደግሞ ይህን ይበልጥ ያረጋግጣል። አሕዛብ ሆይ የእግዚአብሔርን ቃል ስሙ፣ በሩቅም ላሉ ደሴቶች አውሩና እስራኤልን የበተነ እርሱ ይሰበስባል እረኛም መንጋውን እንደሚጠብቅ ይጠብቀዋል በሉ ይላል። አንዳንድ ሰዎች እግዚአብሔር ከእስራኤል ጋር የነበረውን ጉዳይ ፈጽሟል፣ ከእንግዲህ ወዲህ እርሷን በተመለከተ ምንም እቅድና ዓላማ የለውም ይላሉ። ስለዚህ ይህ ከላይ የተመለከተው ጥቅስ እግዚአብሔር አሁንም ቢሆን ለእስራኤል ራሱን የቻለ ዓላማና እቅድ እንዳለው በቂ ማረጋገጫ ሊሆናቸው ይችላል። ቁጥር 10ን ተመልከቱ። ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩት ምባሪያዬ ምስክሮች ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም ከኔ በኋላም አይሆንም ይላል እግዚአብሔር። ወዳጆቼ ተወዳዳሪ ወይም አቻ የለውም ዘወትር የምንለው ለዚህ ነው። እርሱ ብቻ አምላክ ነው። እንዲህ ያለ ክብርም ሆነ ደረጃ የርሱ ብቻ ነው። ኦ ሃሌሉያ። ቁጥር 11ን ተመልከቱ። እኔ እግዚአብሔር ነኝ ከኔ ሌላም የሚያድን የለም ይላል። በዓለም ካሉ ሃይማኖቶች ሁሉ ደህንነትን በተመለከተ አስተማማኝ ዋስትና የሚሰጥ ክርስትና ብቻ ነው። በቃ ሌላ ሃይማኖት ልትጠሩልኝም አትችሉ። ሌሎች ሃይማኖቶች የተለያዩ ያምልኮ ስርዓትና ወግ ይደረድራሉ። ይሁን እንጂ ደህንነትን አስመልክቶ ዋስትና አይሰጡም። ከኔ ሌላ የሚያድን የለም ይላል እግዚአብሔር። እንዲህ የሚል አምላክ ታዲያ ማን አለ ከእግዚአብሔር በቀር? አሁን ደግሞ እንደገና ስለ ባዕዳን አማልክት ያነሳል። ቁጥር 12 ተናግሬአለሁ አድኜም አለው አሳይቼም አለው በእናንተም ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር፣ እኔም አምላክ ነኝ ይላል። በሌላ አነጋገር ወደ ጣዖት አምልኮ እስካልሄዳችሁ ድረስ፣ ከኔ ከመለያችሁ ነገር ፊታችሁን እስከመለሳችሁ ድረስ እኔ ደግሞ ባርካችኋለሁ ይላል። ከጥንት ጀምሮ እኔ ነኝ፣ ከእጄም የሚያመልጥ የለም። እሰራለሁ የሚከለክል ማን ነው ይላል። ቁጥር 13 ማንኛውም ፍጡር ከእግዚአብሔር እጅ ማምለጥ አይችልም፣ እርሱን መቋቋምም ሆነ መከልከልም አይቻልም። የእርሱ እጅ የማይደርስበት ስፍራ በፍጹም አይኖርም። ቁጥር 14 የእስራኤል ቅዱስ የሚበዣችሁ እግዚአብሔር እንዲህ ይላል፣ ስለ እናንተ ወደ ባቢሎን ሰድጃለሁ፣ ከለዳውያንንም ሁሉ ስደተኞች አድርጌ በሚመኩባቸው መርከቦች አዋርዳቸዋለሁ ይላል። ባቢሎን ለመጨረሻ እንደምትጠፋ እግዚአብሔር ይናገራል። ቁጥር 15 ቅዱሳችሁ የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ ይላል። እዚህ ላይ የሚናገረው ስለ እስራኤል መሆኑ ግልጽ ነው። ካለመኖር ወደ መኖር ያመጣቸው እግዚአብሔር ራሱ ነው። እያንዳንዱ የጽረ እስራኤል እንቅስቃሴ ደጋፊ ይህን ማወቅ አለበት። ጌታ ኢየሱስ ክርስቶስ ንጉሳቸው ነው። የእስራኤል ንጉሥ ለመሆን ወደዚህ ምድር በመጣበት ጊዜ እርሱ አማኑኤል ማለትም እግዚአብሔር ከእኛ ጋር እንደሆነ ማስተዋል ያላቸው እስራኤላውያን መረዳት ይችለው ነበር። የፈጠራቸው ሕዝቡ እርሱን ያከብሩታል። ቀጥሎ ደግሞ የምድረ በዳ አራዊት እንኳ ሳይቀሩ እግዚአብሔርን እንደሚያከብሩ እንመለከታለን። ምስጋናዬን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጥኩትን ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና በምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል ይላል። ቁጥር 20 አንዳንድ ጊዜ ሳስበው ከሰዎች በተሻለ ሁኔታ አራዊት አምላካቸውን የሚያውቁ ይመስለኛል። መተላለፍህን ስለ እኔ ስል የምደመስስ እኔ ነኝ፣ ኀጢአትህንም አላስብም ይላል። ቁጥር 25 ደግሞ እኔና እናንተን ይቅር ባለበት መንገድ የእነርሱን ኀጢአት ይቅር እንደሚል እግዚአብሔር ይናገራል። ቁጥር 27 ፊተኛው አባት ኀጢአት ሠርቷል መምህሮችህም በድለውኛል ይላል። ስለ እግዚአብሔር ለሌሎች የሚያስተምሩ ሊሳሳቱና ሌሎችን ሊያሳስቱ ይችላሉ። ስለዚህ የመቅደሱን አለቆች አረከሱ፣ ያዕቆብንም እርግማን እስራኤልንም ስድብ አደረኩ ይላል ቁጥር 28። እስራኤል አሁን ያለችበት ሁኔታ ይህን ይመስላል። ከእውነተኛና ያው አምላክ በመራቃቸው ዛሬም ቢሆን ሰላም የላቸውም። ይህንን በብዙ የመገናኛ ዘዴዎች ስለ እስራኤል ሁኔታ እያደመጥንን ያለ ነው። ይሁን እንጂ ይህ የመጨረሻው አይደለም ወገኖቼ። ምዕራፍ 44 የሚቀጥለው በምዕራፍ 43 ከተጀመረው ርዕሰ ጉዳይ ነው። ይሁን እንጂ የመጨረሻው ምዕራፍ የሚደመድመው ስለ መጪው ፍርድ በመናገር ነው። ይህኛው ምዕራፍ ግን ምዕራፍ 44 ማለቴ ነው፣ ስለ መጪው መንግሥትና ስለ መንፈስ ቅዱስ ተስፋ ይናገራል። እዚህ ላይ ልብ በሉ፣ ምዕራፍ 44 ስለ መጪው መንግሥትና ስለ መንፈስ ቅዱስ ተስፋ ያስተምራል ወይም ይናገራል። የሰው ልብ ከእግዚአብሔር ይልቅ ወደ ጣዖታት የመመለስ ዝንባሌ ያለው። ብዙዎቻችን የተለያዩ ጣዖቶች አሉን። ከነዚህ ጣዖቶች ጥቂቶቹ ገንዘብ፣ ዝና፣ ደስታ፣ አልኮል፣ ሞያችንና የያዝነው ሥራ ሊሆኑ ይችላሉ። በእግዚአብሔርና በጣዖታት መካከል ያለው ንጽጽር እስከ ምዕራፍ 46 ድረስ ይዘልቃል። ስለ መንፈስ ቅዱስ የተሰጠውን ተስፋ ከቁጥር 3 መመልከት ይቻላል። በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለውና መንፈሴን በዘርህ ላይ በረከቴንም በልጆች ላይ አፈሳለው ይላል። ይህ ጥቅስ የሚናገረው ስለ መንፈስ ቅዱስ መፍሰስ ሲሆን ሐሳቡ ነቢዩ ኢዩኤል ከተናገረው ጋር ይስማማል። ወዳጆቼ እዚህ ላይ ይህንን በደንብ እንድትረዱልኝ ይፈልጋለሁ። ረጋ ብለን የኢዩኤልን ትንቢት ብንመለከት አንዳንዶቻችን እንደምናስበው ትንቢቱ ሙሉ በሙሉ ልብ በሉ ሙሉ በሙሉ በበዓለ 50 ቀን አለመፈጸሙን እንረዳለን። ይህን ትንቢት ጠቅሶ በተናገረበት ቀን ጴጥሮስ ስለ ሁለት ነገሮች አመልክቶ ነበር። በመጀመሪያ ደረጃ በነቢዩ በኢዩኤል የተባለው አለ እንጂ ጻፍ አድርጉ ይህንን እጅግ ጠቃሚ ነውና። በመጀመሪያ ደረጃ በነቢዩ በኢዩኤል የተባለው አለ እንጂ ይህ የኢዩኤል ትንቢት ፍጻሜ ነው አላለም። ይህ የኢዩኤል ትንቢት ፍጻሜ ነው አላለም ጴጥሮስ። ደቀ መዛሙርት በልሳን ሲናገሩ የሰሙ በኢየሩሳሌም የነበሩ ሰዎች ትኩስ የወይን ጠጅ ጠጥተው ሰክረዋል በማለት ደቀ መዛሙርት ላይ ያፌዙባቸው ነበር። ስለዚህም ጴጥሮስ እንደ እውነቱ ከሆነ ይህ ሊያስደንቃችሁ አይገባም፣ ምክንያቱም ይህ በመጨረሻ ዘመን ከሚፈጸመው ትንቢት ጋር ተመሳሳይ ነው አለ። የኢዩኤል ትንቢት ልብ በሉልኝ፣ የኢዩኤል ትንቢት ሙሉ በሙሉ በበዓለ 50 ቀን እንዳልተፈጸመ የምናውቅበት ሌላው ምክንያት ምንድን ነው አበበ ልትሉኝ ትችላላችሁ። ጥሩ ነው። ጥቂት መልስ ሊሆኑ የሚችሉ ነጥቦችን ልሰጣችሁ እችላለሁ። አንደኛው በበዓለ 50 ቀን ባደረገው ንግግር ጴጥሮስ ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ፣ ደምም እሳትም የጢስ ጭጋግም ይሆናል፣ ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ ብሏል። ይህንን ከኢዩኤል ምዕራፍ 2 ከቁጥር 30 እስከ 31 ያለውን በኋላ ተመልከቱ። ኢዩኤል 2 ከቁጥር 30 እስከ 31 ይህ ግን በበዓለ 50 ወይም በጴንጠቆስጤ ቀን አልተፈጸመም። ልብ በሉ፣ ኢዩኤል በዚህ ክፍል ላይ የጠቀሰው በበዓለ 50 ወይም በጴንጠቆስጤ ቀን ሐዋርያቱ ላይ የወረደው መንፈስ ቅዱስ አልተፈጸመም። እነዚህ አሁን ከላይ የተሰጡት ማለቴ ነው። ሁለተኛው ምክንያት ደግሞ ኢዩኤል እንደሚነግረን መንፈስ ቅዱስ የሚፈሰው በሥጋ ለባሽ ሁሉ ላይ ነው ይላል። ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ የሚለውን ቃል ታስታውሳላችሁ አይደለም እንዴ? እንደዛ ነው የሚለው። ሥጋ በለበሰ ሁሉ ላይ
ከመንፈስ ያፈሳለው ይላል። ከሐዋርያ 11 እንመለከተው ግን በመጀመሪያ በ120ዎቹ ላይ በኋላም ደግሞ በ3000 ላይ እንጂ መንፈስ ቅዱስ በስጋ ለባሽ ሁሉ ላይ አልፈሰሰም። ይህንን ተረዱልኝ። እንዲህ ብዬ ስናገር ግን ሰዎች ዛሬም በመንፈስ ቅዱስ አይሞሉም ማለት አይደለም። ልብ በሉ። በመጀመሪያ በ120ዎቹ ላይ በኋላም ደግሞ በ3000ዎቹ ላይ እንጂ መንፈስ ቅዱስ በስጋ ለባሽ ሁሉ ላይ አልፈሰሰም። ስለሆነም ወገኖቼ የኢዩኤል ትንቢት በባላም ሳቀን ሙሉ በሙሉ ይህንን ቃል ያዙልኝ። የኢዩኤል ትንቢት በባላም ሳቀን ሙሉ በሙሉ ተፈጽሟል ማለት አይቻልም። የኢዩኤል ትንቢት ሙሉ በሙሉ የሚፈጸመው ወደፊት ነው። እንግዲህ ቀደም ብዬ እንደተናገርኩት ዛሬም ቢሆን ሰዎች በመንፈስ ቅዱስ አይሞሉም ማለቴም አይደለም። ነገር ግን በኢዩኤል ምዕራፍ 2 ከቁጥር 30 እስከ 31 የተዘረዘሩት ሙሉ በሙሉ ፍጻሜ አላገኙም፣ የሚፈጸሙት ወደፊት ነው ለማለት ነው። እግዚአብሔር የተመሰገነ ይሁን። ከቁጥር 9 እስከ 20 መካከል ባሉት ስለ ጣዖታት ደካማነትና አጸያፊነት መጨረሻቸውም ጥፋት እንደሆነ ያመለክታል። ጣዖት ሰዎች ያላቸው የስሜት ዋሳት እንኳን የሉትም። አይሰማም፣ አያይም፣ አይናገርም፣ አያሸትም። ማንንም መርዳት የማይችል ከንቱ ነው። ቁጥር 10ን አለፍ ብላችሁ መመልከት ትችላላችሁ። በሌላ አነጋገር ነብዩ ጣዖታትን ለመስራት ለምን ይህን ያክል ደከማችሁ? እንደውነቱ ከሆነ ግን አምላክ እናንተን ይሰራችኋል እንጂ እናንተ አምላክን አትሰሩትም። ስለዚህ ማፈር ይገባችኋል ነው የሚላችሁ። በቁጥር 10 ላይ ብረት ሰሪ መጥረቢያውን ይሰራል፣ በፍምም ውስጥ ያደርገዋል፣ በመዶሻም መጥቶ ቅርጽ ይሰጠዋል፣ በክንዱም ኃይል ይሰራዋል። እርሱም ይራባል፣ ይደክምማል፣ ውሃም አይጠጣም፣ ይታክትማል ይላል ቁጥር 12። በእንዲህ አይነት ሁኔታ የተሰራ አምላክ ለምን ሊጠቅም ይችላል? ለምንም አይጠቅምም። ቁጥር 15ንም እንዲሁ ተመልከቱ። ጣዖቱ ሲሰራ የሚቆራረጡ እንጨቶች በማገዶነት ምግብ ያበስሉበታል። እንግዲህ ጣዖት ሰውን መጥቀም የሚችለው ነገር ቢኖር ማገዶነቱ ነው ማለት ነው። በቃ ማገደው ይጠቅማል፣ ጣዖቱ ግን ለምንም አይጠቅምም። ወገኖቼ ብዙዎቻችን ምንም ለማይጠቅመን ሆኖም ከእግዚአብሔር ለሚለየን ነገር ራሳችንን እየሰጠን ነው። እነዚህ ነገሮች ከማንኛውም ችግር ሊያድኑን አይችሉም። ቂሮስንም እርሱ እረኛዬ ነው፣ እርሱም ኢየሩሳሌምን ትታነጽያለሽ፣ ቤተ መቅደስም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል እላለው ይላል ቁጥር 28። ይህን ጥቅስ በሚቀጥለው ምዕራፍ በሰፊው እንደምንመለከተው በአእምሮአችሁ እንድትይዙ ፈልጋለሁ። ቂሮስን በተመለከተ ከተነገሩት ትንቢቶች አንዱና ዋነኛው ያውን የተመለከተው ነው። ከመወለዱ 200 ዓመት በፊት ነበር ስሙ ቂሮስ እንደሚባል የተነገረው። እረኛዬ የሚል ልዩ መጠሪያ እንደተሰጠው መመልከት ይቻላል። አንድ አረማዊ ሰው በእንዲህ አይነት ገናና ስም ሲጠራ ይህ የመጀመሪያ ነው። ለማንኛውም ወገኖቼ በሚቀጥለው ምዕራፍ በሰፊው እንደምንመለከተው ቃል በመክባት እዚህ ላይ እሰናበታችኋለሁ። የማፍረክ መስሙር ዘምራለሁ ያክብርከኝና ተናከራለሁ ዳጆቼ። በዛሬው ትምህርታችን ሁላችንንም እግዚአብሔር እንደባረከን ባለሙሉ ተስፋዎች ነን። እግዚአብሔር ከዚህ በፊት ለኛ ያልተገለጡትን ድንቅ ነገሮችን በመንፈስ ቅዱስ አማካይነት እየገለጠ ያስተማረን ነው። ስሙ ይክበር ይመስገን። በሚቀጥለው ጊዜ እንግዲህ የዚህን ተከታይ ክፍል ይዘንላችሁን ቀርባለን። ሰላሙ ነው።